ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ጥር 21 2017 ዓ ም ዝግጅታችን ጀመረ። የፕሬዚደንት ዶናልድ ትራምፕ አስተዳደር የዩናይትድ ስቴትስ ለውጭ ልማት የምትሰጠውን እርዳታ ሙሉ በሙሉ ሊባል በሚችል ደረጃ ለሶስት ወራት እንዲቋረጥ ትዕዛዝ መስጠታቸውና ሌሎች ዘገባዎችን በምሽቱ አካተናል። ጤና ይስጥልኝ፣ እንደምንላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምትቆየው ደግሞ ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ። ዝግጅቶቻችን ከመደበኞቹ የራዲዮና የቴሌቪዥን ሞገዶቻችን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ አስቀድመን እንጋብዛለን። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። እንግዲህ ወልዴ ይጠብቃችኋል።
በድጋሚ እንደምናመሻችው፣ ኢትዮጵያ በሲቪል ማኅበረሰቡ ላይ የምታደርገውን ጥቃት አባብሳ ቀጥላለች ሲል ሂዩማን ራይትስ ዋች ከሰሰ። በደቡብ ሱዳን የአውሮፕላን አደጋ 20 ሰዎች ሞቱ። ከሰላም ስምምነቱ ወዲህ የመጀመሪያው በመርከብ የተጫነ እርዳታ ወደ ጋዛ ተላከ። እንዲሁም የትራምፕ አስተዳደር ስራቸውን ለሚለቁ የመንግሥት ሠራተኞች ጉርሻ እንደሚሰጥ አስታወቀ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። የሰብአዊ መብት ድርጅቱ ሂዩማን ራይትስ ዋች የኢትዮጵያ መንግስት በሲቪል ማኅበረሰቡ ላይ የሚያደርገውን ጥቃት አባብሶ ቀጥሏል ሲል ዛሬ ክስ አሰምቷል። ባለፈው ታህሳስ አምስት የሰብአዊ መብት ድርጅቶች ማለትም በአገሪቱ ለረጅም ጊዜ ያገለገለው የኢትዮጵያ ሰብአዊ መብቶች ጉባኤ፣ የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል፣ የመብቶችና ዲሞክራሲ እድገት ማዕከል ካርድ፣ የሕግ ባለሙያዎች ለሰብአዊ መብቶች እንዲሁም በኢትዮጵያ የሰብአዊ መብቶች ማኅበር በመታገዳቸውን ሂዩማን ራይትስ ዋች አውግዟል። ድርጅቶቹ የታገዱት ገለልተኝነት ይጎድላቸዋል፣ እንዲሁም ከተቋቋሙበት ዓላማ ውጭ ተንቀሳቅሰዋል በሚል ነበር። የመንግሥት ድርጊት እየተባባሰ ያለውና በሲቪል ማኅበረሰቡ ላይ የሚደረገው ጥቃት ነው ሲል ሂዩማን ራይትስ ዋች አክለዋል። የኢትዮጵያ ባለሥልጣናት ባለፈው አንድ ዓመት ውስጥ በሰብአዊ መብት ቡድኖች ላይ የጥቃት ዘመቻ ከፍተዋል ሲሉ የቡድኑ የአፍሪካ ዲሬክተር ማውሲ ሴጉን ተናግረዋል። በሰብአዊ መብቶች ላይ ወሳኝ የሆኑ ጉዳዮችን የሚሰንዱና ሰብአዊ መብቶችን የሚያራምዱ ቡድኖችን በማገድ መንግሥት ገለልተኛ የሆኑ ወገኖችን ክትትል እንደማይታገስ አሳይተዋል ሲሉ አክለዋል። የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ የሆኑት ቢለኔ ስዩም በበኩላቸው መንግሥት ሁሉንም አካላት የሚያሳትፍ አካታችና ሕጋዊ ምህዳርን ፈጥረዋል ሲሉ ምላሽ ሰጥተዋል። በደቡብ ሱዳን አንድ አውሮፕላን ተከስክሶ 20 ሰዎች ሕይወታቸውን እንዳጡ ተዘግቧል። አውሮፕላኑ የተከሰከሰው ዛሬ ጠዋት 4 ሰዓት ተኩል አካባቢ ዩኒቲ ስቴት በተባለው ግዛት ውስጥ በአንድ ነዳጅ ማውጫ አካባቢ ሲሆን ከአደጋው አንድ ግለሰብ መትረፉም ተነግሯል። አውሮፕላኑ የተከሰከሰው አየር ማረፊያው ሊደርስ 500 ሜትር ያህል ሲቀረው እንደነበርም ተመልክተዋል። የዩክሬኑ የመጓጓዣ አገልግሎት አውሮፕላን በነዳጅ አውጪው ኩባንያ በኪራይ በማገልገል ላይ የነበረ ሲሆን ተሳፋሪዎቹ በሙሉ የኩባንያው ሰራተኞች እንደነበሩም ታውቋል። አውሮፕላኑ 21 ሰዎችን አሳፍሮ የነበረ ሲሆን አንድ ግለሰብ ሊተርፍ ችሏል። ከተሳፋሪዎቹ ውስጥ 16 ደቡብ ሱዳናውያን፣ 2 ቻይናውያን እና አንድ ህንዳዊ እንደሚገኙበት የኤፍፒ ዜና ወኪል ተመልክቻ ያለውን የተሳፋሪዎች ዝርዝር ጠቅሶ አመልክተዋል። ከሰላም ስምምነቱ ወዲህ የመጀመሪያው በመርከብ የተጫነ እርዳታ ወደ ጋዛ ተላከ። ያዝ ለቀቅ የሚያደርገው የጋዛ የሰላም ስምምነት ከተፈረመ ወዲህ ለመጀመሪያ ጊዜ ነው የተባለ እርዳታ የያዘ የቱርክ መርከብ ግብፅ ወደብ መድረሱን አንድ የቱርክ ባለሥልጣንና የግብፅ ምንጮች አስታውቀዋል። መርከቡ ብርድ ልብስ፣ ድንኳን፣ ተንቀሳቃሽ መጸዳጃና ጄኔሬተሮች ጨምሮ 871 ቶን የሰብአዊ እርዳታ እንደያዘም ተነግሯል። የጋዛ ወንድሞቻችንንና እህቶቻችንን ቁስል ለማዳን ጊዜያዊ የመጠለያ ፍላጎታቸውንም ለማሟላት ተዘጋጅተናል ሲሉ የቱርኩ የአገር ውስጥ ሚኒስትር አሊ የርክሊኪያ በኤክስ ማኅበራዊ መድረክ ላይ አስታውቀዋል። ከግብፅ የቀይ ጨረቃ ማኅበር የተዋቀረ ቡድን ከቱርክ የተላከውን እርዳታ ተረክቦ ወደ ጋዛ ሰርጥ ለማድረስ በዝግጅት ላይ መሆኑን ከጋዛ ሰርጥ 50 ኪሎ ሜትር ላይ በሚርቀው ወደብ የሚገኙ ምንጭ ለኤፍፒ ዜና ወኪል ተናግረዋል። የተኩስ ማቆም ስምምነቱን ተከትሎ በመቶ የሚቆጠሩና እርዳታ የጫኑ ከባድ መኪናዎች ጋዛ ሲገቡ የተወሰነ እርዳታ ደግሞ በአየር ተጓጉዟል። በመጨረሻም የትራምፕ አስተዳደር ስራቸውን ለሚለቁ የመንግስት ሰራተኞች ጉርሻ እንደሚሰጥ አስታወቀ። አዲሱ የዶናልድ ትራምፕ አስተዳደር ፍላጎት ያላቸው የመንግስት ሰራተኞች ስራቸውን በፈቃዳቸው የሚለቁ ከሆነ የስምንት ወር የደሞዝ ጉርሻ እንደሚሰጥ ትናንት ለመንግስት ሰራተኞች በላከው ኢሜይል አስታውቋል። ፕሮግራሙ የዶናልድ ትራምፕ አስተዳደር የመንግስት መስሪያ ቤቶችንና ሰራተኞችን ለመቀነስ የያዘው እቅድ አካል መሆኑ ተመልክቷል። ሰራተኞች ፍላጎታቸውን እስከ መጪው ሐሙስ ድረስ ማሳወቅ እንዳለባቸውም ተመልክቷል። ይህን የሚያደርጉ ሰራተኞች የመንግስት ሰራተኞች ሙሉ ለሙሉ ከቢሮ እንዲሰሩ የሚያዘው ደንብ ላይ መለከታቸው እንደሚችልም ታውቋል። በስደተኞችና በብሔራዊ የጸጥታ ጉዳይ ላይ የሚሰሩ እንዲሁም የፖስታ ቤት ሰራተኞች ፕሮግራሙ እንደማይመለከታቸውም ታውቋል። የመንግስት ሰራተኞችን የሚወክሉ የሰራተኛ ማህበራት የአስተዳደሩን ሐሳብ ተቃውመዋል። ሰራተኞች እንዳይስማሙም መክረዋል። የፌዴራል ሰራተኞች ታማኝ፣ አስተማማኝና በየቀኑ ለመሻሻል የሚጥሩ መሆን አለባቸው ብሏል ከአስተዳደሩ የተላከው መልእክት። የቪኦኤ ሰራተኞችን ጭምር የሚወክለው የአሜሪካ መንግስት ሰራተኞች ፌዴሬሽን ኃላፊ ኤቨሬት ኬሊ ሰራተኞች አዲሱ ፕሮግራም የፈቃደኝነት ጉዳይ እንደሆነ እንዳያዩትና የአስተዳደሩ ተግባር የሚያሳየው በመንግስት መስሪያ ቤቶች ውስጥ ጤናማ ያልሆነ አካባቢ መፍጠርና ሰራተኞች መቆየት ቢሹ እንኳ ስራቸውን መቀጠል እንዳይችሉ ለማድረግ ነው ሲሉ ተናግረዋል። ክብራትና ክብራት፣ በዚህ የምሽቱን ዜና አጠቃላለሁ። ወደ ሀብታሙ መራቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ የረቡዕ ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከመደበኞቹ የራዲዮና የቴሌቪዥን ሞገዶቻችን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አማሪክ ላይ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። የፕሬዚደንት ዶናልድ ትራምፕ አስተዳደር ዩናይትድ ስቴትስ ለውጭ ልማት የምትሰጠው እርዳታ ሙሉ ለሙሉ ሊባል በሚችል ደረጃ ለሶስት ወራት እንዲቋረጥ ትእዛዝ ሰጥቷል። ይህንን ያደረጉት የሚሰጡት እርዳታዎች ቅድሚያ ለአሜሪካ ከሚለው ፖሊሲያቸው ጋር የሚጣጣሙ መሆናቸውን እስኪገመግም ድረስ ሲሆን፣ የእርዳታ ድርጅቶችና የሰብአዊ መብት ተቋማት በበኩላቸው በእርምጃው በዓለም ዙሪያ ቁጥሩ እጅግ የበዛ ሕዝብ ለጉዳት እንደሚዳረግ በመግለጽ አስጠንቅቀዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ አኒታ ፓውል የላከችውን ዘገባ እንደሚከተለው አቀናብረነዋል።
ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በ2023 የበጀት ዓመቷ ለውጭ እርዳታ ወደ 70 ቢሊዮን ዶላር የሚጠጋ ገንዘብ ወጪ አድርጋለች። አብዛኛው እርዳታ የተሰጠውም በዓለም አቀፍ የልማት ተራድኦ ድርጅቷ በዩኤስኤአይዲ በኩል ነው። ከዓለም ከፍተኛውን ሰብአዊ እርዳታ የምትለግሰውም ዩናይትድ ስቴትስ ነች። በምህጻር ፔፕፋር ተብሎ የሚጠራው የፕሬዝደንታዊ የጸረ ኤድስ አጣዳፊ እርዳታ መርሃ ግብሯም በዓለም ዙሪያ ኤች አይቪን መከላከልና ሕክምና እርዳታን በሚመለከት ግንባር ቀደሙ ለጋሽ ነው። የቀድሞዋ የዩኤስኤድ አስተዳዳሪ ሰማንታ ፓወር
በ66 ሀገሮች ለ84 ሰብአዊ ቀውሶች ምላሽ ሰጥተናል። በጋዛ በሱዳንና በዩክሬን አውዳሚ ጦርነቶች የተጎዱትን ጨምሮ በብዙ ሚሊዮኖች ለሚቆጠሩ ሰዎች ነፍስ አድን እርዳታ ሰጥተናል።
ይህ በዚህ እንዳለ ፕሬዚደንት ዶናልድ ትራምፕ የአሜሪካን የውጭ ፖሊሲ ቅድሚያ ለአሜሪካ ከሚለው ፖሊሲያቸው ጋር አጣጥሞ ለማስኬድ እጅግ አጣዳፊ ከሆኑ የምግብ እርዳታዎች በስተቀር የውጭ እርዳታ በሙሉ በጊዜያዊነት እንዲቋረጥ በፊርማቸው አዘዋል። በፕሬዝደንቱ ትዕዛዝ መሰረት የውጭ እርዳታ መርሃ ግብሮች እንደገና እስከሚገመገሙ ድረስ ለልማት እርዳታ የሚውል አዲስ ወጪ መመደብም ሆነ ክፍያ ለ90 ቀናት እንዲቋረጥ ታዟል። በተመሳሳይ ከትናንት ማክሰኞ ጀምሮ የፌዴራል መንግስት እርዳታና ብድር በሙሉ እንዲቋረጥ ስላደረገው ትዕዛዝ ዋይት ሀውስ ምክንያቶቹን በዝርዝር አስቀምጧል። የዋይት ሀውስ ቃል አቀባይዋ ካሮላይን ሌቪት የትኞቹ የሀገር ውስጥ መርሃ ግብሮች እንደሚቋረጡ ግን አላብራሩም።
ባለፉት 4 ዓመታት የባይደን አስተዳደር እንደ ሰከረ መርከበኛ ገንዘብ ሲረጭ እንደነበር አይተናል። እዚህ ሀገር ላለው የዋጋ ንረት አንዱ ትልቁ ምክንያት እሱ ነው። ስለዚህ እውነቱን ለመናገር የኛ አስተዳደር እያንዳንዷ ሳንቲም ምን ላይ እንደምትውል የመቆጣጠር ኃላፊነት አለበት።
የአሜሪካ ድምጽ ተዛዙ የትኞቹን የውጭ እርዳታ መርሃ ግብሮች እንደሚመለከት ተጨማሪ ማብራሪያ ለማግኘት ለዋይት ሃውስ ላቀረበው ጥያቄ ምላሽ አላገኘም። የሰባዊ ረዴት ተቋማት በበኩላቸው ጾታዊ እኩልነትን፣ ንግድ ነክ ልማቶችንና በዋናነትም በዩናይትድ ስቴትስ የገንዘብ ድጋፍ የሚቀርቡ የኤችአይቪ መድኃኒቶችን በማንሳት ስጋታቸውን ይገልጻሉ። የቀደመው የባይደን አስተዳደር ባለስልጣናት የኤችአይቪ መድኃኒት እርዳታውን ዋሽንግተን ከታዳጊ ሀገሮች ጋር ላላት ግንኙነት አንዱ ዋና ምሰሶ አድርገው ይገልጹታል። የሰብአዊ እርዳታ መርሃ ግብሮቹ መቋረጥ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥንም እንዳሳሰበ ቃል አቀባያቸው ስቴፋን ዱጃሪች እንዲህ ሲሉ ገልጸዋል።
The Secretary General notes with concern the announcement of a pause in U.S.
ህይወትና መተዳደሪያቸው በዚህ ድጋፍ ላይ የተመረኮዘ በመሆኑ ባለም ዙሪያ ላሉ በእጅጉ ለችግር ተጋላጭ ለሆኑ ማህበረሰቦች ወሳኝ የሆኑትን ነኝህን የልማትና የሰብአዊ ድጋፍ አቅርቦቶች ቀጣይነት ለማረጋገጥ ተዛዙ ተፈጻሚ የማይሆንባቸው ተጨማሪ ሁኔታዎች እንዲፈጠሩ ጠይቀዋል።
እንደ አውሮፓውያን የዘመን አቆጣጠር በ2023 የበጀት ዓመት በዩኤስኤድ መርሃ ግብር 14 ቢሊዮን ዶላር ለዩክሬን ወታደራዊ ያልሆነ እርዳታ ውሏል። ይህም በአመቱ ለአንድ የእርዳታ መርሃ ግብር የተመደበ ከሁሉም ከፍተኛ ወጪ ነው። የሰብአዊ መብት ተሟጋቾች ከዩናይትድ ስቴትስ ግብር ከፋዮች የሚሰበሰበው ገንዘብ ምን ላይ እንደሚውል በደንብ ቁጥጥር መደረጉ አግባብ ነው ይላሉ። ይህ በሚገመገምበት ጊዜ ግን እርዳታ ሊቋረጥ አይገባም ነው የሚሉት። ኒኮል ዊድርሽም የሂዩማን ራይትስ ዋች የዋሽንግተን ቢሮ ምክትል ዳይሬክተር ናቸው።
If you want to review all of the assistance, start your review.
የምትፈልጉት ሁሉንም እርዳታ መገምገም ከሆነ ገምግማችሁን ጀምሩ። የምትመለከቱትን ነገር በደንብ መረዳት ይኖርባችኋል። ግምገማችሁን የምታካሂዱት ግን ነፍስ አድን የሆኑ እርዳታዎችን አቋርጣችሁ መሆን የለበትም።
ተንታኞችም ትዕዛዙን አስመልክቶ ያላቸውን ስጋት እየገለጹ ነው። ኤስተር ብረመር በውጭ ግንኙነቶች ምክር ቤት የዓለም አቀፍ አስተዳደር ጉዳዮች ከፍተኛ አጥኚ ናቸው።
There are real concerns about the immediate impact of a
እኛን የሚያሳስበን የውጭ እርዳታ ስራ አቁሙ የሚለው ትዕዛዝ ወዲያውኑ የሚያስከትለው ጉዳት ነው። የውጭ እርዳታ ሲባል ከክትባት ጋር የተያያዙ የሰብአዊ እርዳታ ፕሮጀክቶችንም እንደሚጨምር ማስታወስ አለብን። ለምሳሌ በዓለም ዙሪያ ህፃናት ለተላላፊ በሽታዎች እንዳይጋለጡ ለመከላከል የሚሰጡ ክትባቶች አሉ።
እነዚህን የተጠቀሱትን ዓለም አቀፍ የጤና ጉዳዮች በሚመለከት ፕሬዚደንት ትራምፕ ያላቸው አቋም ግልጽ ነው። አስተዳደሩ በተረከቡበት በመጀመሪያው ቀናቸው ዩናይትድ ስቴትስን ከዓለም የጤና ድርጅት አባልነት እንደሚያስወጧት አስታውቀዋል። ለድርጅቱ ከፍተኛውን የገንዘብ ድጋፍ የምትለግሰው ዩናይትድ ስቴትስ ስትሆን አገራችን እየተበዘበዘች ነው ብለዋል ትራምፕ። በመጀመሪያው አስተዳደራቸውም ተመሳሳይ እርምጃ መውሰዳቸው የሚታወስ ነው።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። የሰማችሁት የዕለቱ አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩም ዘገባ በዩናይትድ ስቴትስ ያቆየናል። ዩናይትድ ስቴትስ ውስጥ በመወለድ የሚገኝ መብት እንዲቆም ትራምፕ ጫና እያደረጉ ነው። ፕሬዚደንት ዶናልድ ትራምፕ በመወለድ የሚገኝ ዜግነት በመባል የሚታወቀውን የዜግነት መብት እንዲቀር ወይንም እንዲቋረጥ የሚያደርግ ፕሬዚደንታዊ ማዘዣ ወይንም ትዕዛዝ መፈረማቸውን ተከትሎ እንደ አውሮፓውያን የዘመን አቆጣጠር በ1868 የጸደቀውና የሲቪል መብቶች ማዕከል ተብሎ የሚታወቀውና የወላጆች የዜግነት ሁኔታ ምንም ይሁን ምን ዩናይትድ ስቴትስ ግዛት ውስጥ ለተወለደ ሁሉ የዜግነት መብት የሚያገናጽፈውን 14ኛውን የሕግ መንግሥት ማሻሻያ ዙሪያ ፖለቲካዊ ክርክር ተጀምሯል። የአሜሪካ ድምጿ የኢሚግሬሽን ጉዳዮች ዘጋቢ አሌን ባሮንስ ያጠናቀረችውን ዘገባ ኤደን ገረመው እንደሚከተለው ታሰማናለች።
የዩናይትድ ስቴትስ ሕገ መንግሥት በ18ኛው መቶ ክፍለ ዘመን ከስደት ጋር የተያያዘውን አብዛኛውን የውሳኔ ስልጣን ለሕግ መወሰኛው ምክር ቤት አስተላልፏል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ በዩናይትድ ስቴትስ በመወለድ የሚገኝ ተብሎ የሚታወቀውን የዜግነት መብት እንዲቆም የሚያደርግ የሥራ ማስፈጸሚያ ፈርመዋል።
እንደምታውቁት በዓለም ላይ ይህን በመወለድ የዜግነት መብት የማግኘት መብት የምንሰጥ አገር እኛ ብቻ ነን። ፍጹም የማይረባ ነገር ነው። ግን ታውቃላችሁ፣ እናያለን። እኛ በጣም ጥሩ ምክንያቶች እንዳለን የምናስብ ሲሆንና የተወሰኑት ጥቂት ሰዎች ደግሞ ይህንን ለማድረግ ለብዙ አስርተ ዓመታት ይፈልጉ ነበር።
ፕሬዚዳንቱ የሥራ ማስፈጸሚያ ትዕዛዝ ተቺዎች 14ኛው የሕገ መንግሥት ማሻሻያ ለማናቸውም የሲቪል መብት ጉዳዮች የማዕዘን ድንጋይ መሆኑን በመጥቀስ በፕሬዚዳንቱ የሚሻር አይሆንም ይላሉ። ቱየት ዴኦንግ በብሔራዊ የእስያ ፓስፊክ አሜሪካዊ ሴቶች ጉባኤ የኢሚግሬሽን ጉዳዮች ጠበቃና የፖሊሲ ባለሙያ ናቸው።
It was to ensure that black slaves
መጀመሪያ ላይ በባርነት የተያዙ ጥቁሮች ዜግነት ማግኘት መቻላቸውን ለማረጋገጥ የተደረገ ነበር። እናም ይሄ ድሬድ ስኮት በተሰኘው ጥቁር መዝገብ ላይ ተሰንዷል። ስለዚህ የሕገ መንግስት ማሻሻያዎችና ሕገ መንግስታዊ መብቶች በፕሬዝዳንት ሊሻሩ አይችሉም። ሊሻሩ የሚችሉት በኮንግረስ ነው። ስለዚህ የሥራ አስፈጻሚው ትዕዛዝ ህገወጥ ነው።
ይሁን እንጂ የሥራ አስፈጻሚ ትዕዛዙ ደጋፊዎችም በስደተኛ ጉዳይ ላይ ፍትሃዊነትን የሚያመጣ ትዕዛዝ ነው በማለት ይከራከራሉ። የቴክሳሱ ግዛት ሪፐብሊካን የሕግ መወሰኛው ምክር ቤት አባል Brian Babin
President Trump has made it clear that restoring fairness to our immigration system
President Trump በኢሚግሬሽን ስርዓታችን ውስጥ ፍትሃዊነት መመለስና የ14ኛው የሕገ መንግስት ማሻሻያን ትክክለኛ ዓላማ በማስከበር አሜሪካን እንደገና ታላቅ ማድረግ የራያቸው ዋና ጉዳይ መሆኑን ግልጽ አድርገዋል። በውልደት የሚገኝ ዜግነትን ለማስቆም የሰጡት ታሪካዊ የሥራ አስፈጻሚ ትዕዛዝ ወደፊት የሚወስደን ወሳኝ እርምጃ ነው።
የሥራ አስፈጻሚ ትዕዛዙ በሂደት ላይ ያሉ ብዙ ክሶች የተነሱበት ሲሆን ጉልህ የሆኑ የፍርድ ቤት ፈተናዎች ተጋርጠውበታል። በ22 ግዛቶች የሚገኙ የዴሞክራቲክ ፓርቲ አቃቢ ሕጎችም ትዕዛዙ የሀገሪቱን 14ኛው የሕገ መንግሥት ማሻሻያ ይጥሳል በማለት ክስ መስርተዋል።
ጠቅላይ ፍርድ ቤት የብዙ ቻይናውያን ስደተኞች ዜግነት ጉዳይ ዙሪያ ባደረገው ሙግት ወቅት ፍርድ ቤቱ የ14ኛው የሕገ መንግሥት ማሻሻያ በእነዚህ ቻይናውያን ስደተኞች ላይ ተግባራዊ እንደሚሆን አረጋግጧል። ስለዚህ እነዚህ ቻይናውያን ስደተኞች ዜግነት ማግኘት ችለዋል።
በሲያትል የፌዴራል ዳኛ ከስደተኛ ወይም ከሌላ ሀገር ዜጋ የዩናይትድ ስቴትስ ውስጥ በውልደት የሚገኝ ዜግነት የሚከለክለውን ትዕዛዝ በጊዜያዊነት አግደዋል። ጉዳዩ ወደ ጠቅላይ ፍርድ ቤቱ ከደረሰም ውጤቱ ሀገሪቱ የመውለድ ዜግነት ላይ ያላትን አቋም ሙሉ ለሙሉ የሚቀይር ይሆናል። ትዕዛዙ እንዲጸድቅ ከተበየነም በዋናነት አዲስ የዜግነት ምስክር ወረቀትና ሶሻል ሴኩሪቲ ተብሎ የሚታወቀውን የማህበራዊ ደህንነት ቁጥር የሌላቸው ጨቅላ ሕጻናት ዕጣ ፈንታ ላይ ትልቅ ተጽዕኖ ያስከትላል። ለአሊን ቤሮስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር ወደ ካሊፎርኒያ እናቀናለን። በሰደድ እሳትና አደገኛ አውሎ በተጠቃው ካሊፎርኒያ ግዛት እስካሁን 27 ሰዎች ሞተዋል። እስከ 15,000 የሚገመቱ ቤቶችንም አውድመዋል። 100,000 ነዋሪዎች ቤታቸውን ለቀው እንዲወጡ ትዕዛዝ ተላልፏል። የአሜሪካ ድምፅ የሎስ አንጀለስ ዘጋቢ ዳንኤል አርጋው ይህ ሰደድ እሳት ወደ አመድነት ወደ ቀየራቸው ሁለት መንደሮች ተጉዞ የተመለከተውን አጋርቶናል።
በደቡብ ካሊፎርኒያ ግዛት በምትገኘው ሎስ አንጀለስ ከተማና አካባቢዋ ካለፉት 2 ሳምንታት በፊት የተቀሰቀሰው የኢቶንና የፓሲፊክ ፓሊሴድስ አደገኛ ሰደድ እሳት ሳቢያ ቢያንስ 27 ሰዎች ሕይወታቸውን ሲያጡ ከ15,000 በላይ ሕንፃዎችና የመኖሪያ ቤቶች በእሳት ተለብልበው ወድሟል። በርካታ ነዋሪዎችንም ቤት አልባ አድርጓል። አሁንም የሰደድ እሳቱ በተወሰኑ ቦታዎች በደረቅ አየርና በሳንታ አና በተሰኘው አደገኛ ነፋስ በመታገዝ ወደ ሌሎች ስፍራዎች በመዛመት ላይ ይገኛል። ኢቶን እሳት የሚል ስያሜ የተሰጠውና ከሎስ አንጀለስ ከተማ በስተምስራቅ በኩል የሚገኘው እንዲሁም የ16 ሰዎችን ሕይወት የቀጠፈው የአልታዲና አካባቢ ተዘዋውረን እንደተመለከትነው ከሆነ የመኖሪያ ቤቶች፣ የገበያ መደብሮችና ሕንፃዎች ሙሉ ለሙሉ ወደ አመድነት ተቀይሯል። አቶ በለጠ ወልድ ዮሐንስ ይባላሉ። ከአልታዲና በቅርብ ርቀት የሚገኘው ፓሳዲና በተባለው አካባቢ ለ31 ዓመታት ያህል ነዋሪ እንደሆኑ ይናገራሉ።
እዚያ አካባቢ 31 አመት ቆይቻለሁ እና እኔ ይሄን ሰዓት የረዳሁት ቤቴ ቁጭ ብዬ አውሎ ንፋሱን ለመሸሽ ቤት ውስጥ ቁጭ ብዬ ዜና ነበር ማየው። በኋላ ልጄ ደውሎ ለእናቱ እንዴ ከቤቱ ኋላ እኮ ተራራው ላይ እሳት መጋየት ጀምሯል አለ። እሷ ውጣ እና እስቲ አለችኝ። በፊት በር ስወጣ ምንም ነገር የለም። ከኋላ ሲሄድ ተራራው እሳት ለብሶ ወደዚህ እየዘመተ ነው። በኋላ ግን ጭስ መጨሱ ደግሞ እየደረሰ ነው። ውጡ ከመባሉ በፊት ጭሱ ስላስቸገረ ቤቱን ለቅቄ ወጣሁኝ እና ኢቫኪዌሽን ድንበሩ ካለበት አልፌ ተቀመጥኩኝ እዛ ለሶስት ቀን ያህል መጠለያ ነበረ። አይ ዘመድ ቤት ነው ያለሁት።
በስንት ሰዓት ነው እሳቱን እንግዲህ
እሳቱን ያየሁት? ወደ 10:30 11 ላይ ይሆናል። እንግዲህ በዛ ሰዓት ደግሞ ጨልሟል እና በደንብ ይታያል እሳቱ ያስፈራል። እና ጭሱ ሲደርስ በቃ ጎረቤቶቼም ነበሩ እና እንዴት ነው እኛ መልቀቃችን ነው ጭሱን አልቻልነውም ብለውኝ እነሱ ሲወጡ እኔም ራሴ ጠቅልዬ እቃዬን ለሶስት ቀን ያህል ውጭ ሄጄ ቆይቻለሁ።
አሁን የምንገኘው እዚህ የጎረቤቶች ቤት ይኸው እንደ አመድ ሆኗል እና የእርሶ ቤት ተርፏል።
የወንድምን ቤት ፊት ለፊት ተርፏል።
አዎ ተርፏል።
አዎ እና ምንም ነገር አልሆነም። ዙሪያ በዛ በኩል እንደውም ያለው ቤት አልተነካም። በዚህ በኩል ያሉት ደግሞ በመደዳ
ንፋሱ ነው እሳቱን ይዞ የሚመጣ።
ንፋሱ 160 ኪሎ ሜትር ነው በር የሚሄደው በሰዓት። ይህን ነው ሪፖርት የተደረገው። ያልተሸከመው ፍም፣ ያልተሸከመው የዛፍ ቁርጥራጭ ቅጠል በየቦታው ጠብጠብ እያደረገ ነበር የሚሄደው እና ይኸው አንዳንዱ ነዶ እናየዋለን፣ አንዳንዱ ምንም ነገር ሳይሆን ተርፏል። እና እንደዛ አይነት ሁኔታ ነበረ። ዋና ስራ የነበረው መጀመሪያ ላይ ይህንን ህዝብ እዚያ ያለውን ኢቫኪዌት ማድረግ ማለት ነው። ውጡ ከዚህ ልቀቁ በትዕዛዝ። ላለቀቁት ደግሞ ፖሊስ እየመጣ እንኳኩቷል። እኔ የነበርኩ ጊዜ ጭሱ ነው ያባረረኝ። በኋላ ግን ፖሊሶች መጥተው እያንኳኩ እንዳባረሩ ጎረቤቴ ነግሮኛል። እና ይሄ ነበር የመጀመሪያው ትልቅ ነገር፣ ነፍስህን አድን ነው ባጭሩ። እሳቱ የሚመለስ አይነት አልመሰለም። ይኸው እንደምናየው አንዳንዱን ጎድቶ ሄዷል፣ አንዳንዱን ሳይነካ ሄዷል።
በተለይ የሚኖሩበት አካባቢ በተራራ የተከበበ ነው እንደምናየው፣ ደረቃማ ቦታ ነው እና ይሄ ለመኖር ትንሽ አስጊ ነው ለወደፊቱ ብለው ያስባሉ። እንዲሁ
ከምኑ ሸሽተ የት ለመሄድ እንዴ? እሳት እኮ ነው ይሄ። 160 ኪሎ ሜትር በሰዓት ከዚህ እኮ ውቅያኖሱ ጋር ትደርሳል ካሁን ካለንበት። እና ልትሸሽ አትችልም ንፋሱን። ግን እሳት ከያዘ ደግሞ ምላሱን እየሰደደ ነው የሚመጣው ወላፈኑ። በጣም አስቸጋሪ ነው። የሚሸሽ ነገር አይደለም እና ይሄ የሚሸሽ አይደለም። የፍጥረት ጉልበት ግን ለመጀመሪያ ጊዜ በህይወቴ እንዲህ አይነት ያየሁት የመጀመሪያ ጊዜ ነው። ኃይለኛ 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 ነው።
እንግዲህ መኖሮትን የሚያውቁ እዚህ አካባቢ ወዳጅ ዘመድ ያደረገው ጥሪ
ከዛ በኋላ መስልክ ላይ ነው ሰው ሁሉ እንዴት ነው ተረፍክ ደሆን ወይ ሳምንቱ ሙሉ የሚመጣ ነው በየሰዓቱ ከሀገር ቤት ጭምር እንዴት ናችሁ የሚል ነው የሚመጣው እና ተርፈናልኛ እንግዲህ እንደምታየው ደግሞ ጎረቤቴ እዚህ የተረፈ ነገር የለም እና በጣም የሚያስደነግጥ ሁኔታ ነበር። ሰው ሁሉ ሀሳብ ይዞት ነበር። ከአውሮፓ፣ ከኢትዮጵያ፣ ከአሜሪካ ይደውሉ ነበረ እና እንዴናችሁ ተረፋችሁ ወይ ማይል ጓደኞች፣ ዘመዶች ነው እና እንደውም በትውውቅ በስራ የምንተዋወቅ ሁሉ እየደወሉ ቼክ ያደረጉ ነበር እና በጣም ኮንሰርን ነበረ ኮሚኒቲው። ያሳዝን ነበር የእውነት። ይሄ የእሳቱን ኃይል ነው የሚያሳየ። እንዲህ አይነት ትልልቅ ብረቶች አቅልጦ ቁጭ አድርጓል። የቀረው በድንጋይ የተሰራው ጭስ መውጫ ነው፣ አለቅ። የተቀረው አመድ ነው። አመድ ድረስ አውርዶታል። እንደምታየው የተረፈ ነገር የለ እንዴ። ፕሮባብሊ 20-30-40 ሴንቲሜትር አይሆንም እንዴ የእንትኑ የአመዱ ክምር። ከባድ ነገር ነው።
በድጋሚ ክብራንና ክብራት ውድ ተመልካቾቻችን፣ አሁን የምገኘው በዚሁ በፓሳዲና አካባቢ ውስጥ እንደምትመለከቱት የቤቱ ቁሳቁስ በጠቅላላ ወደ አመድነት ተቀይሯል።
በመቀጠልም ጉዟችን ያደረግነው 82 በመቶ የነዋሪዎችን ንብረት ያወደመው እና በአሜሪካ በጣም ውድ የሆኑ የሆሊውድ የፊልም አክተሮችና ባለሀብቶች ቅንጡ መኖሪያ ስፍራ ወደ ነበረው ነው። ገና ወደ ውስጥ ዘልቀን እንደገባን የውቅያኖስ ዳርቻን ተንተርሰው ይታዩ የነበሩት ቅንጡ የመኖሪያ ቤቶች፣ የንግድ መደብሮች፣ ሬስቶራንቶች፣ የትምህርት ቤት ተቋማቶች አሁን የሉም። ሙሉ ለሙሉ ወደ አመድነት ተቀይሯል። በሎስ አንጀለስ ረጅም ርቀት የሚሸፍነው ሰንሴት ብሉቨርድ ታዋቂ አውሮ ጎዳና ላይም የሚገኙ ህንፃዎች ሙሉ ለሙሉ ወድሟል። አካባቢው ከብሔራዊ የጥበቃ ዘብና ከፖሊሶች በስተቀር ጸጥ ረጭ ብሏል። ወይዘሮ ተዋበች ፈረደ በላይ እሳቱ ከተነሳበት በፓሲፊክ ፓሊሴድስ ውስጥ የሚገኝ ፓሊሴድስ ዩኤን መሸጫ መደብር ብቸኛዋ ኢትዮጵያዊት የንግድ ቤት ባለቤት ሲሆኑ፣ በአቅራቢያቸው የሚገኘው የንግድ መደብሮችና ቤቶች ሲወድሙ የእርሳቸው ግን መትረፉ የተደበላለቀ ስሜት እንደፈጠረባቸው ይናገራሉ።
ስሜቱ የተደበላለቀ ነው። ካስተመሮችን ኦልሞስት በሚባል ደረጃ አጥቻቸዋለሁ። ብዙ ነገር አጣነዋልና ያ ስሜት ትንሽ ከበድ ይላል። የኔ ስቶር ደግሞ በመትረፉ አንተም እንደምታውቀው ከባድ ነው። እዚህ ሰፈር ብዙ ነገር ወድሟል። እሱ ደግሞ እግዚአብሔር የተመሰገነ ይሁን ተርፎልኛል። በሱ ደስተኛል። መጀመሪያ እንደ ማንኛውም ሰው ሱቁን ከፍቼ ነበረ። ለትንሽ ሰዓት ቆይቻለሁ። ግን ሰዓቱ ከተነሳ በኋላ ከዚህ አካባቢ ነበር የተነሳው። ጭሱን በዛ በርቀት ነበር የምናየው። ግን የምታያቸውን ፓልምትሪዎች የተቃጠሉትን እየተቃጠለ እዚህ አካባቢ ደረሰ። ከባድ ነበር። ግን አንዳንድ ነገር ዶክሜንት ማውጣት ስለነበረብን ተመልሰን ስንመጣ ደግሞ እጅግ እኛ ከመጠበቅ ነው በላይ ከባድ ነበር። ለመውጣትም የፈጀብን ሰዓትም ረጅም ነበር። ብዙ ቤቶች ተቃጥለዋል። ብዙ የስራ ቦታዎችም ሙሉ በሙሉ ተቃጥለዋል በማለት ደረጃ ነው ያየሁትኝ። እኔ እንደዚህ ጠብቀኛም ብዬም አልገመቱም ነበር። ልክ ስንገባ ጭራሽ ፓርኪንግ ላቱም አልተነካም። ምንም ነገር የሆነው ነገር የለም። እንግዲህ እግዚአብሔርን ስራ ነው ያየንበት ማለት ነው።
ከጀርባ ሙላ እሳት ተነስቶ ነበር። የእርሶ ሱቅ ነው እንግዲህ ይሄ በጠቅላላ ያሉት የንግድ መደብሮች የተረፉት። ከጀርባ የነበረውን እሳት አይታችሁታል? እንዴት እንደነበረ
መጀመሪያ ሱቁ ሲያዝ አልነበር አላየነውም ነበረ። እዛ አካባቢ ነበረ ላይክ የደረሰብን የተቃጠለኛ የወጣ ነው ማለት ነው። ሱቁ ሳይያዝ ነው የወጣ ነው። ግን ቀርቦ ነበረ ጭሱ። እሳቱ በጣም ሙቀት ነበረው። ፓልም ትሪዎች እንዳልኩ በጣም ይቃጠሉ ነበረ። ይኸው እንደሚደርስበትና እንደ በቃ እያሰብን ነው የወጣ ነው። ነገር ግን የእግዚአብሔርን ስራ እኔ ደግሞ እየጠበቅኩ ነበረ። እግዚአብሔር ድንቅነትሳ ነዋል ሊተርፍ ይችላል የሚነበር ነገር ነበረኝ። እግዚአብሔር የተመሰገነውን ያው ተርፎ አግኝተነዋል ማለት ነው።
ደግሞ ከጀርባው ተራራዎቹ ላይ ያሉ ቤቶች አሉ። እነሱ በጠቅላላ ወድመዋል።
አሁን እንደተነገረ ከሆነ የኔም ካስተመር ነበሩ። በጣም ነው የሚያሳዝነው። ይኸው ተቃጥሎባቸዋል። እንዲሁም አንዳንዴ ከዛ ሁነን እናያቸው ነበር ቤቶችን ማለት ነው። እኛ እዚህ ሁነን እነሱ ከላይ ሆነው እኛን ያዩናን፣ እኛ ደግሞ ከታች ሁነን እናያቸው ነበር። እሱም ተቃጥሏል። እጅግ የሚያሳዝን ነው። ይኸው እንደምታየው አየው ዛፍ የሚባል ነገር አንድ እንኳን ሳይተርፍ ተቃጥሏል። አንድም ነገር የተረፈ ነገር የለም። የሚገርም ነው። የእግዚአብሔር ጥበቃ ነው። ይህኛውን እንኳን አልነካውም ሰዓት ማለት ነው እና ተርፎልና እንደዛ
እስኪ ከሁለት ሳምንት ቆይታ በኋላ እንግዲህ ሱቆታውን መግባቶት ነው። እስኪ ገብተው ሱቆቱን ያሳዩን። እስኪ
የመብራን ስራ የእግዚአብሔር ስራ ትልቅ ነውና እንደዚህ ተርፎ በማየቴ በጣም እድለኛ ነኝ። አንድ ምቃ አልተነካም። እንደነበረ እንዳስቀመጥቱ ነው ያገኘሁት። ይኸው በኋላ በኩል ሂደው ነው ያተረፉት። በየቀኑ የምመጣበት ቦታ ስለሆነ ለእኔ ሁለተኛ ቤቴ ነበር። እንግዲህ ካስተመሮች ተጽናንተው እንደገና ቤታቸው ተሰርቶ ስራ ለመጀመር ያብቀኝ፣ እነሱን መጽናናትን ይስጠልኝ። ሌላ ምን ይባላል?
የወደፊት እቅዶ ምንድን ነው? እዚህ ቦታ መቆየት ነው? እስኪ
እንደ እግዚአብሔር ፍቃድ ቶሎ እንመለሳለን ሚል እቅድ አላቸው። ምክንያቱም ሁሉም እንሰራለን እያሉ ቶሎ ሲሉ ግን አሁን በአምስት ወር በሶስት ወር የሚሆን ነገር አይደለም። አንድ አመት ሁለት አመት ለመስራት ይፈጃን ቤቶች። ግን የእኛ አካባቢ ለጊዜው የሱቅ መደብር የእኛ አካባቢ ብቻ ስለሆነ የተረፈው፣ ቪሌጁንም ሂዳ አይተው ከሆነ በሙሉ ተቃጥሏል በሚባል ደረጃ። ስለዚህ አሁን እንደተነገረን ከሆነ የእኛ አካባቢ ስለሆነ የተረፈው ላሉት ለቀሩት የእኛ ነው የሚያገለግለው ተብሎ እንዲሁም ትናንት ተነግሮናል። አይ ቲንክ በአጭር ጊዜ ውስጥ በሶስት ወር ውስጥ ትመለሳላችሁ ወደ ስራ ብለውናል ማለት ነው።
ይሄ እንደምትመለከቱት ባንክ ኦፍ አሜሪካ የሚል የባንክ ቤት ነው። ይሄም ኤቲኤም ማሽኑ በጠቅላላ በዚህ መልኩ አንድም ሳይተርፍ ወድሟል ማለት ነው። ለአሜሪካ ድምፅ ዳንኤል አርጋው ነኝ ከፓሊሴድ ካሊፎርኒያ።
ዳንኤል አርጋውን ለቀደመው ዘገባ አመሰግናለሁ። እያዳመጣችሁ እየተመለከታችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ እየተላለፈ የሚገኘውን የአሜሪካ ድምፅ የረቡዕ ምሽት ስርጭታችን ነው። አሁን ደግሞ በዓለማችን ላይ እየተደረጉ ያሉ እየተከናወኑ ካሉ ጉዳዮች መካከል ስለ አንዱ ያጋራን ዘንድ እንግዲህ ወልዴን በድጋሚ ጋብዣለሁ። እንግዲህ በድጋሚ እንኳን ደህና መጣህ። እንግዲህ በለፉት ጥቂት ቀናት ውስጥ እጅግ መነጋገሪያ ከሆኑ ጉዳዮች መካከል አንዱ በዲሞክራቲክ ኮንጎ ውስጥ የተፈጠረው አዲስ ግጭት ነው። ይህንን ግጭት በተመለከተ ያሉት ወቅታዊ መረጃዎች ምንድን ናቸው የሚለውን እስቲ ጀምር።
በጣም ጥሩ። በቅርቡ በተለይም ባለፉት ሶስት ቀናት በተለይም ደግሞ ከእሁድ ጀምሮ የተፈጠረው ነገር አማጽያኑ ገፍተው ሄደው የጎማን ከተማ ሙሉ ለሙሉ በሚባልና የአየር ማረፊያውን ጨምሮ መቆጣጠራቸው ነው። ከዚህ ጋር በተያያዘ ነዋሪዎች ለቀው ወጥተው ነበር። ዛሬ ግን ትንሽ ፍርሃት ለቋቸው ከቤታቸው ወጥተዋል። ሆኖም ግን ምግብ እንደሚያስፈልጋቸው፣ ውሃ እንደሚያስፈልጋቸው ሲገልጹ ተሰምቷል። በሶስት ቀናት ውስጥ ወደ 100 ሰዎች ነው የተገደሉት። ወደ 1000 የሚሆኑ ደግሞ ተጎድተዋል። አንዳንዶቹ አስከሬኖች አሁንም መሬት ላይ እንደሚገኙ፣ በመንገድ ላይ እንደሚገኙ ዘገባዎች በቪዲዮ አመልክተዋል። በቅርቡ በተለይም ባለፉት ሶስት ቀናት የነበረው ውጊያ ከፍተኛ የነበረውን የሰብአዊ ቀውስ እንደገና ይበልጥ አባብሶታል። ወደ ግማሽ ሚሊዮን የሚሆኑ ሰዎች ናቸው ቤታቸውን ለቀው የወጡት በአጠቃላይ በነበረው ግጭትና አሁን ያለው ወትሮውንም ያለው የምግብና የውሃ ችግር እንዲሁም የመድኃኒት ችግር ተባብሶ ቀጥሏል። የሀገሪቱ ፕሬዚደንት ፊሊክስ ቺሴኬዲ ዛሬ ከሩዋንዳው ፕሬዚደንት ፖል ካጋሜ ጋር እንደሚወያዩ ይጠበቅ ነበረ። ያንን አላደርግም ብለው አሳባቸውን ገልጸዋል። ዛሬ ግን ለሀገሪቱ ሕዝብ ንግግር እንደሚያደርጉ ይጠበቃል። እንዲሁ ተጨማሪ ለመስጠት ያህል ኤም 23 የሚባሉት አማጽያን ማርች 23ን ሪፈር ለማድረግ ነው ያን ለማመልከት ነው ያ ስም የወጣው። በቱትሲ የሚመሩና በሩዋንዳ የሚደገፉ ናቸው። የኮንጎ አብዮታዊ ሰራዊት በሚልም ይታወቃሉ። መሬት ላይ ያለው የሰሞኑ ሁኔታ ይህን ይመስላል።
እንግዲህ ኮንጎ ካለችበት ጂኦፖለቲካል መቀመጫነት እንዲሁም ደግሞ አገሪቱ ውስጥም አሉ ከሚባሉ እጅግ የበረከቱ ማዕድኖች ጋር በተያያዘ የብዙ ሀገራት አይን ማረፊያ ናት፣ የተለያዩ አካላት አይን ማረፊያ እንደሆነች ይታወቃል። ከዚህ ጋር በተገናኘ ይህ ግጭት ከተፈጠረ በኋላ ከዓለም አቀፉ ወገን ከዓለም አቀፉ ማህበረሰብ በፖለቲካም ይሆናል በዲፕሎማሲ እየተደረጉ ያሉ ጥረቶች ምን መልክ ይዘዋል?
ጥሩ አስቀምጠዋል። አሜሪካን ጨምሮ ነው በዚህ ጉዳይ ላይ ፍላጎታቸውን የሚያሳዩት። የአፍሪካ ህብረትና ሌሎቹም ቀጠናዊና ዓለም አቀፍ ድርጅቶች፣ ተቋማት በዚህ ጉዳይ ላይ ተከታታይ መግለጫ ሲያወጡ ነበር ሰሞኑን። የአሜሪካ የውጭ ጉዳይ ሚኒስትር አዲሱ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለሩዋንዳው ፕሬዚደንት ካጋሜ አስቸኳይ የተኩስ አቁም እንደምትሻ በዛ ክልል አካባቢ ጸጥታ እንዲሰፍን ፍላጎታቸው እንደሆነ ያረገራቸውን አቋም አስታውቀዋል። የፖል ካጋሜም በዛሬ በኤክስ ማህበራዊ ሚዲያ ላይ እንዳስታወቁት ከሩቢዮ ጋር መገናኘታቸውና በተኩስ አቁምና የችግሩ መነሻ ምንድን ነው የሚለው ላይ መፍትሄ ለመስጠት መነጋገራቸውን አስታውቀዋል። ከዚህ በተጨማሪ አንጎላ በበኩሏ ሁለቱም ወገኖች ለሰላም ድርድር እንዲቀመጡ ጠይቃለች። ዛሬ አንጎላ ልትፈጽመው የነበረው ተግባር የሩዋንዳንና የኮንጎን መሪዎች ለውይይት ማቅረብ ነበር። ያ ሳይሳካ ቀርቷል፣ ምክንያቱም የኮንጎ መሪ አልገኝም በማለታቸው ምክንያት። የአፍሪካ ህብረትም በጎማ የሚታየው ሁከትን አውግዞ የኤም 23 ታጣቂዎች ትጥቅ እንዲፈቱ ጠይቋል።
እጅግ በጣም አመሰግናለሁ እንግዲህ ወልዴ፣ በዲሞክራቲክ ኮንጎ ውስጥ ስላለው ግጭትና ውጥረት ይህንን መረጃ ስላጋራኝ በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን ወደ ቀጣይ ዘገባዎቻችንና መሰናዶዎቻችን እንሻገራለን። ቀጣዩ ዘገባ ወደ ምጣኔ ሀብትና ንግድ ይወስደናል። የኢትዮጵያ መንግስት የብር ምንዛሬ ለውጥ ፖሊሲ በሀገሪቱ አጠቃላይ ዕዳ ላይ ጭማሪ እንዲከሰት ማድረጉን የገንዘብ ሚኒስቴር ያወጣው ዓመታዊ የዕዳ ትንተና ሪፖርት ያሳያል። በሌላ በኩል ዓለም አቀፉ የገንዘብ ተቋም IMF የኢትዮጵያ ኢኮኖሚ ከፖሊሲ ለውጥ በኋላ በጥሩ ሁኔታ እየሄደ ነው ሲል ሰሞኑን ባወጣው የግምገማ ጽሑፍ መግለጫው አስታውቋል። ይህንም በተመለከተ ባለሙያዎችን ያነጋገረው አስማማ ዋየ ነው፣ ቀጣዩን ዘገባ ልኮልናል።
የገንዘብ ሚኒስቴር በቅርቡ ይፋ ባደረገው ዓመታዊ የዕዳ ትንተና ሪፖርቱ የአገሪቱ አጠቃላይ የአገር ውስጥና የውጭ ዕዳ 68.8 ቢሊዮን ዶላር መድረሱን አስታውቋል።
ከዚህ ውስጥ 28.8 ቢሊዮን ዶላሩ የውጭ ዕዳ ሲሆን ከፍተኛው 40 ቢሊዮን ገደማ ዶላር የሚሆኑ ብድር ደግሞ የአገር ውስጥ ነው። አጠቃላይ ዕዳው ባለፈው ዓመት ተመሳሳይ ጊዜ ከነበረበትም የ7.5 በመቶ እንዲሁም ከአምስት ዓመታት በፊት ከነበረው ጋር ሲነጻጸር ደግሞ የ23.6 በመቶ ጭማሪ ማሳየቱንም ሪፖርቱ ይጠቅሳል። የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱልመናን መሐመድ ባለፉት አምስት ዓመታት በተለይም የአገር ውስጥ ዕዳ እየጨመረ መምጣቱን ይናገራሉ።
በአምስት ዓመት ውስጥ ከፍተኛ ሁኔታ ከሆነው ምድር የውጭ ሀገር አንድ የውጭ ሀገር የንግድ ብድር አንበደርም። ያው ማዕቀብም ተጥሏል ለዓለም አቀፍ ተቋማት ለሌሎችም ሀገሮች ብድር እንዳናገኝ በጦርነቱ ምክንያት። ስለዚህ መንግስት ያደረገው ከፍተኛ የሆነ የብር ህትመት ነው ያካሄደው በአምስት ዓመታት ውስጥ። ይሄ ነገር ግን በጣም ለከት የሌለው የዋጋ ያው በታሪካችን አይተ ነው ማናውቀው የዋጋ ግሽበት ስላስከተለብን በተከታታይ ዓመታት ማለት ነው። መንግስትም ይህን ነገር ለመቀነስ ካስታወስ አጭር ብሔራዊ የገንዘብ ፖሊሲ ፕሬስ ሪሊዝ አውጥቶ ነበረ 2023 ኦገስት ላይ። ከዛ በኋላ አቋሙን አሳወቀ። አንድ ባንኮች ብድር የምታበድሩትን መቀነስ መቻል አለባችሁ፣ በዚህ መጠን የብድር እድገታችሁን፣ እንደዚሁም ደግሞ ብሔራዊ ባንክ ለመንግስት የሚያበድረውን ገንዘብ ወደ 1/3 አወርደዋለሁ አለና ከዛ በኋላ ያለው ግን ከጁን 2023 በኋላ ያለው ግን መቀነስ ነገር በጣም ታይቷል እንደተባለው። ብሔራዊ ባንክ እንደገባልን ቃል አይመስለኝም ቁጥሩን ሳየው።
ባለፉት አምስት ዓመታት የአገሪቱ ዕዳ በተለይም የአገር ውስጥ ብድር ማሻቀቡ ላይ የሚስማማው የገንዘብ ሚኒስቴር ሪፖርት የፌዴራል መንግስት እንደ ግምጃ ቤት ሰነዶች መካከለኛ የክፍያ ጊዜ የተቀመጠላቸውን ቦንዶችንና ቀጥተኛ ብድሮችን አብዝቶ መውሰዱን በምክንያትነት አስቀምጧል። እስከ ሰኔ 2016 ዓ ም ድረስ ባለው ጊዜ ውስጥ የአገሪቱ አጠቃላይ ዕዳ ከአገር ውስጥ ጠቅላላ ምርት ወይም ጂዲፒ ያለው ድርሻ 33.9 በመቶ መድረሱንና ከዚህም የአገር ውስጥ ዕዳ የጂዲፒውን 19 በመቶ እንዲሁም የውጭ ደግሞ 13.9 በመቶ ድርሻ እንዳለው ይጠቁማል። ዶክተር አብዱል መናን መንግስት የወሰደው የብርን የመግዛት አቅም የማዳከም የፖሊሲ ውሳኔ በዕዳው ጭማሪ ላይና ከአገር ውስጥ ጠቅላላ ምርት ንጽጽር ጋር ለተፈጠረው ልዩነት አንዱ ምክንያት መሆኑን ይጠቅሳሉ።
ትክክል ነው። ባለፈው አምስት ዓመታት ውስጥ ከ50 ምናምን ቢሊየን በዶላር ወደ 69-68 ቢሊየን ዶላር የውጭ አጠቃላይ የአገሪቱ ዕዳ ጨምሯል። ምንም ጥርጥር የለውም። ዕዳው ሁሉ ይጨምራል፣ በየጊዜው ይጨምራል። ዕዳው መጠኑ ምን ያህል ጨመረ ነው እንጂ በየጊዜው ዕዳ መጨመሩ አይቀርም። መንግስት በተበደረ ቁጥር፣ በጀት ክፍተት ባለበት ቁጥር እና ያ እንደተጠበቀ ሆኖ በጣም የሚያስገርመው የአገሪቱ የአጠቃላይ ምርት አሰላል ላይ ግን ወደ ዶላር ሲቀየር በጣም መሰረታዊ ለውጥ አምጥቷል። ከዚህ በፊት የኢትዮጵያ መንግስት የኢትዮጵያ ብር ከዶላር ጋር ሲነጻጸር ያለው ዋጋ 57 ብሎ ነው የሚተምን የነበረው። ስለዚህ በብር የተሰላውን የአገሪቱን አጠቃላይ ገቢ ምርት ማለት ነው በ57 ብር ያካፍለዋል። አሁን ወደ ገበያ ስርዓት ሲገባ 125 ሲገባ ያንን ራሱን ቁጥር በ125 ስታካፍለው በከፍተኛ ሁኔታ ከግማሽ በታች ነው የሆነው። ከ200 ቢሊዮን ዶላር በላይ የነበረው ወደ 100 ቢሊዮን የወረደው። ይሄ አጠቃላይ ለኢትዮጵያ ሕዝብ የሚያመጣው ለውጥ የለም። በዕለት ተዕለት ህይወቱ ምንም የተለየ በ10 ዶላርም አካፈልከው፣ በ100 ዶላርም አካፈልከው፣ በ500 ዶላርም አካፈልከው ለመንግስት እግር ቢጠቅመው ለፕሮፓጋንዳ ይጠቀምበት ነበር። 200 ቢሊዮን ዶላር አልፏል፣ ገቢያችን ይህን ያህል ደርሷል። አርቲፊሻል በሆነ ተመን ስለነበረ ከዚህ በፊት የነበረው ለህብረተሰቡ ህይወት ግን ምንም ለውጥ የሚያመጣው ነገር የለም።
በሌላ በኩል ዓለም አቀፉ የገንዘብ ተቋም IMF የኢትዮጵያን ኢኮኖሚ ማሻሻዎች ለመደገፍ በሚል 248 ሚሊዮን ዶላር ተጨማሪ ብድር መርቀቁን ባስታወቀበት የቅርብ ጊዜ መግለጫው የኢትዮጵያ መንግስት ከIMF ጋር በተስማማው መሰረት ሪፎርሙን ወይም ማሻሻውን እየተገበረ መሆኑን ገልጿል። ተቋሙ የኢትዮጵያን ኢኮኖሚ የሚገመግመው እንደ አበዳሪ ነው የሚሉት ዶክተር አብዱል መናን ግምገማው ሀገራዊ ነባራዊ ሁኔታንም በትክክል ላይገልጽ እንደሚችል ይናገራሉ።
ቅለል አድርገን ስናስቀምጠው IMF የኢትዮጵያ መንግስት አድንቋል ማለት ይቻላል። የተወሰኑ ነገሮች መሰራት አለባቸው ቢባልም ግን አጠቃላይ ስምምነቱ ላይ የተካተቱ ነገሮች፣ በቁጥርም በአሃዝም የተካተቱ ነገሮች፣ እንደዚሁም በፖሊሲ ደረጃ ይተግበሩ የተባሉ ነገሮች ጥሩ ሁኔታ እየሄዱ ያሉ ነው የሚል ግምገማ ነው ያሰፈረው። ለምሳሌ ምሳሌ ማስቀመጥ እንችላለን። አንድ የውጭ ምንዛሪ ስርዓትን በተመለከተ የኢትዮጵያ መንግስት በፈረንጆች አቆጣጠር በጁላይ አምና 2024 ላይ መተግበር ጀምራ ከዛ በኋላም በገበያ መመራት ሄዶ ብሔራዊ ባንክ መስመር ለማስያዝ የሄደበት የብሔራዊ ባንክ ማሻሻያ አዋጅ፣ የባንክ ማሻሻያ አዋጅ፣ የብሔራዊ ባንክ የገንዘብ ፖሊሲ ማዕቀፍ፣ እነዚህ ነገሮችን በተመለከተ ብዙ ነገሮችን ዳስሷል እና አድንቋል። መስተካከል አለበት ያለው ይሄ ሴፍቲኔትን በተመለከተ ኢትዮጵያ መንግስት ወደ ተግባር አልገባም። ከIMF ጋር በተነጋገሩ ወይም በተስማሙት ሰነድ ላይ ፖሊሲ ለውጡ ምክንያት ወይም በማሻሻያው ምክንያት ኢኮኖሚ ጉዳት ሊደርስባቸው የሚችሉ ህብረተሰብ ክፍሎችን የሚደገፉበት ስርዓት መኖር አለበት የሚል አለ እና ድጎማ ድጋፍ መደረግ አለበት የሚል ነገር አለ። የኢትዮጵያ መንግስት እሱን በፍጥነት በሚፈለገው ደረጃ አልገባም። ያው ስርዓት መዘርጋት ያስፈልጋል በሚል ጠቅሶታል። እሱን አበዳሪ ስለሆነ ከአበዳሪ አይን ነው የሚያየው፣ በአበዳሪ አይን ነው የሚያየው። አበዳሪ ያስቀመጠው ቅድመ ሁኔታዎች ከተሟላለት ጥሩ ነው እያለ መሄድ ነው። ህብረተሰቡ ደግሞ ሌላ ነው። አየህ እንደ አበዳሪ ነው እያየ ያለው ለአይኤምኤፍ እንጂ በቀላሉ እኮ የነዳጅ ዋጋን መጥቀስ ይቻላል። የሀገሪቱ የእዳን መግለጽ ይቻላል። እዳ ስለ የውጭ እዳ በብር ሲመነዘር መግለጽ ይቻላል። ብዙ የመንግስት የልማት ድርጅቶች በውጭ ሀገር የተበደሩ በውጭ ሀገር ገንዘብ የተበደሩ እዳቸው እጥፍ ነው የሆነው። በቀላሉ ከ57 ብር ይሰላ የነበረ እዳ አሁን ወደ 125 ብር ሲገባ እዳቸው ከፍ ብሏል። ኢምፖርት የሚደረጉ እቃዎች እንደ ነዳጅ ያለ በከፍተኛ ሁኔታ ጨምሯል እና ኢኮኖሚው ተቀዛቅሷል። መቀዛቀዝ የጀመረው መቼም ከስምምነቱ በፊት ነው፣ ግን ነገሩን የምታይበት ቦታ ይወስነዋል። አይኤምኤፍ ከራሱ አኳያ አይቶታል። ከተስማሙት ስምምነት አኳይቶ ጥሩ ነው አለ። ሌላው ደግሞ ህብረተሰቡ ደግሞ የሚያልፍበት ሌላ ነው እና የታየበት አንግል ነው የሚወስነው ባይ ነኝ።
መንግስት የተቋሙን ጥያቄዎች ለመመለስ አዳዲስ የሚጣሉ ግብሮችን ጨምሮ እየወሰዳቸው ያሉ ኢኮኖሚያዊ እርምጃዎች የማህበረሰቡን ኑሮ እያከበደ ነው ሲሉም ዶክተር አብዱል መናን ይተቻሉ።
ፖሊሲዎቹ እየተገበሩ ነው፣ ምንም ማድረግ አንችልም፣ ተበዳሪ ነን፣ ችግር ላይ ነበርን። ብዙ ችግሮች፣ ኢኮኖሚ ችግር፣ ዛሬም እያየኋቸው የነበሩ ሪፖርቶች ነበሩ እና እንደው ቀጥታ ከዚህ ጋር ግንኙነት ስለሌለው ልተው እና ኢኮኖሚው ችግሩ ደግሞ ለመፍትሄ ደግሞ ተብለው የቀረቡ ሀሳቦች ሲተገበሩ የራሱ የጎንዮሽ ጉዳት ይኖረዋል። አሁን ችግሩን መሰለ እነዚህን ለምሳሌ ከአይኤምኤፍ ጋር በተስማማ ናቸው። ለምሳሌ የግብር መጨመርን በተመለከተ ግብሮች እየመጡ ነው ህብረተሰቡ ላይ። በተዳከመ ኢኮኖሚ ላይ ግብር ደግሞ ህብረተሰቡ ላይ ስትጨምርበት በጣም ኑሮ ነው የምታከብድበት። አሁን ይሄንን ለመወጣት የምታደርገው ሌሎቹ ኢኮኖሚውን የሚያነቃ እርምጃ መውሰድ መቻል አለብህ። አብሮ ለምሳሌ ሰላምን ማስፈን፣ የመንግስትን ተቋማት ሪፎርም ማድረግ፣ የግሉ ሴክተር በጣም እንዲበረታታና ህብረተሰቡ እንዲሰራ ገቢው እንዲጨምር ማድረግ መቻል አለብህ። የሚመጣውን ግብር እንዲቋቋመው። ኢኮኖሚው ተዳክሞ ከእንደገና ግብር ክፈል ስትለው የበለጠ የህብረተሰቡን ኑሮ ነው የምታደቀው። እና የኢትዮጵያ መንግስት ብዙም የሚያስደስትና የተለየ ነገር ሲያደርግ አላየሁ።
የአሜሪካ ድምፅ በዚህ ጉዳይ ላይ የመንግስት ምላሽ ለማካተት የገንዘብ ሚኒስቴር ኃላፊዎችን ለማነጋገር ጥረት ያደረገ ቢሆንም ምላሽ ባለመስጠታቸው ማካተት ሳንችል ቀርተናል። የኢትዮጵያ መንግስት በበኩሉ ሀገሪቱ መሰብሰብ ካለባት የግብር ገቢ ከአካባቢው ሀገራት ጋር ሲነጻጸር የምትሰበስበው አነስተኛ መሆኑን በመጥቀስ አዳዲስ የሚጥላቸው ግብሮች ይህን ለማሳደግ ያለ መሆናቸውን ያነሳል። ከሁለት ሳምንት በፊት የጸደቀው የንብረት ታክስ አዋጅን በተመለከተ በተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽ የሰጡት የምክር ቤቱ የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌም ይህን አብራርተዋል።
ኢኮኖሚው ከሚያመነጨው ሀብት በአግባቡ ታክስ እየሰበሰበች አይደለም። ይህ ሁኔታ በጥናት ላይ የተመሰረተ በአግባቡ ኢኮኖሚው ከሚያመነጨው ሀብት ታክስ ተሰብስቦ ፍትሐዊ የሀብት ክፍፍል እንዲኖር መሰራት አለበት። መንግስት የሚያቀርባቸውን ደግሞ አገልግሎቶች መሰረተ ልማትን ጨምሮ የሚሰራው ስራ መሻሻል አለበት። ይሄ ካልሆነ ፍትሐዊ የሀብት ክፍፍልም ከማረጋገጥ አኳያ ችግር ነው የሚሆነው። መንግስትም ብቃት ያለውን አገልግሎት ከማቅረብ አኳያ ችግር ነው የሆነ ያለው እና በዚህ ምክንያት ኢኮኖሚው ከሚያመነጨው ሀብት መንግስት በብቃት ታክስ መሰብሰብ አለበት ተብሎ እኮ በዚህ ምክር ቤት ላይ በተደጋጋሚ ተቀምጧል።
ከሐምሌ 2016 ዓ.ም ጀምሮ እየተገበረ ያለው የምንዛሪ ፖሊሲ ለውጥ የአንድን የዶላር ዋጋ ከነበረበት 57 ብር ወደ 125 ብር በጥፍ እንዲያድግ አድርጓል። ይህን ተከትሎ የኑሮ ውድነት መባባሱን ነዋሪዎች የገለጹ ሲሆን መንግስትም ይህን ሲያስተባብል ቆይቷል። ዓለም አቀፉ የገንዘብ ተቋም አይኤምኤፍ በበኩሉ በግምገማው የጥቁር ገበያ ጫና በከፍተኛ ሁኔታ መቀነሱንና ይህም የአገሪቱን የምንዛሬ ክምችት እንዲሻሻል ማድረጉን ገልጿል። ይሁንና አሁንም መንግስት የበጀት ጉድለትን ለመሙላት ተጨማሪ አገር ውስጥ ብድር በመውሰድ ወደ ገበያው ካሰራጨ ግን የኑሮ ውድነቱን ሊያባብስ እንደሚችል አስጠንቅቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማ የነውን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። በመቀጠል የተከበረ ስም ባላቸው የዩናይትድ ስቴትስ ዩኒቨርሲቲዎች ውስጥ ትምህርታቸውን እየተከታተሉ ካሉ ትውልደ ኢትዮጵያን ጋር ያደረግነው ቆይታ ይቀርባል። በየዓመቱ በሺዎች የሚቆጠሩ ተማሪዎች በሰሜን ምስራቅ ዩናይትድ ስቴትስ ውስጥ በሚገኙ ትልቅ ክብር በሚሰጣቸው አይቪ ሊግ እየተባሉ በሚጠሩ ዩኒቨርሲቲዎች ውስጥ ይማሩ ዘንድ ያመለክታሉ። ከመላ ሀገሪቱ እንዲሁም ከዓለም አቀፍ አመልካቾች ከ8 ዩኒቨርሲቲዎች የአንዱ ተማሪ መሆን እድሉን የሚያገኙት ግን ጥቂቱ ብቻ ናቸው። ያን እድል ማግኘት ለአመልካች ተማሪዎችም ሆነ ለቤተሰቦቻቸው የሚሰጠው ኩራት የላቀ ነው። በየል ዩኒቨርሲቲ ውስጥ ተማሪ የሆነችው ሄልዳና ጥበቡ ያን ቅጽበት ዛሬም አትረሳውም።
በእጅጉ የሚያስደንቅ ቅጽበት ነበር።
ይል ሳለሙ የቆየሁት ትምህርት ቤት ስለነበር አስቀድሜ ነበር ያመለከትኩት። በቀደመው ውሳኔ መሰረት ሳይቀበሉኝ ሲቀሩ ግን ማመልከቻዬ ወደ መደበኛው የቅበላ ሂደት ተዘዋወረ። ህልሜ ላይሳካ እንደሚችል ማሰብ፣ የኋላ ኋላ ደግሞ ተቀባይነት ማግኘቴን ማወቅ በእጅጉ ስሜት ውስጥ የሚከት ነበር። የምስራቹን በመሰማበት ወቅት ከአባቴ ጋር የተለያዩ ኮሌጆችን እየጎበኘን ነበር። አንዲት ጠባብ ክፍል አግኝቼ ላፕቶፔን ከፍቼ ኢሜሉን ስመለከት ግን ማመን አቃተኝ። ከሌሎች ሰዎች ጋር ወደ ነበረው አባቴ ሮጥኩና ወደ ጆሮ ተጠግቼ የልገባሁ ተቀበሉኝ አልኩት። ፊቱ ዛሬም ድረስ አይረሳኝም። ለማመን ከብዶት ነበር። በመቀጠል እናቴንና የተቀረውን ቤተሰቦቼን ደወልኩላቸው። ሁሉም ይዘፍኑና ይጨፍሩ ነበር። መቼም የማልረሳው አስገራሚ ጊዜ ነበር።
ከዩናይትድ ስቴትስ በሺዎች ኪሎ ሜትሮች ርቃ በምትገኘው ኢትዮጵያ የል ዩኒቨርሲቲ ለመቀላቀል እድሉን ካገኙት መካከል አንዷ መርዓት ሰማ ናት። መርዓት ለቅበላ የሚያበቁ መረጃዎችና መደላድሎች ብዙም በሌሉበት ሁኔታ ውስጥ ሆና ዩኒቨርሲቲውን ለመቀላቀል ስታመለክት እድሉን ስለማግኘቷ እርግጠኛ አልነበረችም።
የሚነግረንም ሰው የለም እንደዚህ አይነት ኦፖርቹኒቲ እንዳለ እና ረፍዶ ነው ብዙ ጊዜ የምናውቀው። ለዛ በጣም ዝም ብዬ እድሌን ለመሞከር ያክል ነበረ አፕላይ ያደረግኩት። ከዛ አፕላይ ካደረግኩኝ በኋላ በጣም እንደውም በጣም ወድጀው ትምህርት ቤቱን ስለነበረ ዲሲዥን ሌተር ሲደርሰኝ ራሱ ማየት አልፈለግኩም ነበረ። ስለዛ ሳልከፍተው ነው የቆየቶን ውስጥ አይገስ ሶስት ሳምንት ነገር ቆይቻለሁ ሳልከፍተው፣ በጣም መክፈት አቅቶኝ ማለት ነው። እና በስተመጨረሻ ከከፈትኩት በኋላ በጣም ነው የደነገጥኩት። በቀጥታ እንደውም ጥቁር አንበሳ ነበርኩኝ። የሕክምና ነበር የደረሰኝ ኢትዮጵያ ባለውበት ሰዓት ማለት ነው፣ ወደዚህ ከመምጣቴ በፊት። እና እዛ ቁጭ ብዬ ነው ለአባትና ለእናቴ ደውዬ ነገርኳቸው። በጣም ተደሰቱ። ያው በጣም ጥሩ ነበረ።
ሁለቱ ወጣት ሴቶች በአሁኑ ሰዓት በዩኒቨርሲቲ ውስጥ ወደ ሕክምና ትምህርት የሚያሻግሯቸው ትምህርቶችን እየተከታተሉ ይገኛሉ። ዝነኛ በሆነው የል ዩኒቨርሲቲ ውስጥ የሚሰጠው ትምህርት ከፍተኛ ትጋትና የመንፈስ ጥንካሬ የሚሻ እንደሆነም ይናገራሉ። የባዮ ሞለኪውላር ትምህርት ክፍል ሁለተኛ ዓመት ተማሪ ለሆነችው ሄልዳና ዩኒቨርሲቲውን በተቀላቀለች ማግስት ፈታኝ የሆነባትን ነገር እንዲህ ታስረዳለች።
በተለይ በየል የመጀመሪያ ዓመት ቆይታዬ ብዙ አቅም ያላቸውና በተፎካካሪ ግለሰቦች መከበቤ ጫና ፈጥሮብኝ ነበር። በየል እንደ ሌሎች የአይቪ ሊግ ትምህርት ቤቶች እጅግ የተከረረ ፉክክር ባይኖርም ብዙዎቻችን የድህረ ምረቃ ትምህርትን ዓላማ ስላደረግን የአካዳሚክ ደረጃችንን ለማላቅ ጠንካራ ተነሳሽነት አለን። ከዚህ ነባራዊ ሁኔታ ጋር ለመላመድ ፈታኝ ነበር። ምጡቅ አስተሳሰብ ባላቸው እኩዮቼ መከበቤን ተከትሎ በራሴ ለመተማመን ከብዶኝ ነበር። ጠበቅ ያለው የትምህርት አሰጣጥ በራሴ እስክጠራጠር የል ውስጥ ባለኝ ስፍራ ላይ ጥያቄ እንዳነሳ እስከ ማድረግ የደረሰ ጫናም አሳድሮብኛል። በጊዜያት ውስጥ ግን እነዚህን ስሜቶች ለማሸነፍ ችያለሁ። ከፍተኛ ፈተና ነበር።
የሞለኪውላር ባዮፊዚክስና ባዮኬሚስትሪ ትምህርት ሶስተኛ ዓመት ተማሪ የሆነችው ምርዓት በበኩሏ የጊዜ አጠቃቀምና ትምህርቱ የሚሰጥበት ሂደት ተወልዳ ካደገችበት ሀገር ጋር ባለው ልዩነት ምክንያት የእንግድነት ስሜት ተሰምቷት እንደነበረም ትናገራለች።
አሰጣጡ በጣም ጥሩ ነው። ብዙ ጊዜ አሁን ከኢትዮጵያ በተለይ የሚለየው ነገር አስተማሪና ተማሪ ኢንተራክሽኑ በጣም ኢትዮጵያ በጣም ትንሽ ነው። ብዙ ጊዜ አስተምረው ነው የሚወጡት። ያን ያክል ጥሩ የሆነ ግንኙነት አትፈጥርም ከአስተማሪ ጋር። እዚህ ግን በጣም እንደ ቤተሰብ ናቸው። ያግዙሃል፣ የራሳቸው የሆኑ ሰዓቶች ያመቻቹልሃል አንተን ለመርዳት ማለት ነው። በጣም ጥሩ አስተማሪዎች ነው ያሉት። ነገር ግን አንድ ትምህርቱ ላይ ያለኝ የተወሰነ ቅሬታ እዚህ ያሉት አስተማሪዎች ፕሮፌሰሮች ናቸው። ሞር ፎከሳቸው ወደ ሪሰርች ነው። የሚሰሩትን ሪሰርች ነው የሚወዱት። ስለ ሪሰርች ታወራቸው በቃ ሙሉ ቀን አይደብቸውም። እና ትንሽ ያ ነገር አንዳንዴ ሞር ከአስተማሪነት ሚናቸው ላይ ትንሽ ይቀንስባቸዋል። ለዛ ሞር ፎከስ አድርገው ላይክ ማስተማሩ እንደ ጎን ለጎን የሚታይ ስራ ነው እንጂ ሜን ስራቸው አይደለም። ጀስት ፕሮፌሰርነቱንም ለማግኘትም የሚያደርጉት ነገር ስለሆነ ማለት ነው። ግን ኢትዮጵያ ግን በጣም ጠንካራ አስተማሪዎች አሉ። ስራቸው ያ ነው። ለዛ በጣም ተደስተው ጓግተው ነው የሚያስተምሩት። በተጨማሪም ደግሞ አሁን በጣም በእንትንም እንቀራረባለን። ብዙ ጊዜ በእድሜም ሆነ በትምህርት ስታተስ mostly any negative no realasim again. It might be controversial. Again, masters which I'm not sure master like masters or degree also. And now ya neger tru no biyasewallo mekniatum timirtun benbenya merku lememetten betam ቀላል ነው እንደዛ ሲሆን ፕሮፌሰሮች በጣም ብሮድ እውቀት ስላላቸው ሌላ ነገር ሲያወሩ ምናምን ይሆን አንዳንድ ይሳካ ያደርጋሉ ነገር ነው ከማስተማር ሂደት ላይ ያስተዋልኩት ነገር እሱ ነው።
እንደ ምርአት ያሉ በተለይ ከኢትዮጵያ ወደ ዩናይትድ ስቴትስ የሚመጡ ተማሪዎች ከሀገሬው ባህል ጋር ለመግባባት ጊዜ ሊፈጅባቸው ይችላል። ምርአት ለትምህርት የመጣችበትን ሀገር ባህል ፈጥኖ በመረዳትና በማክበር ቆይተዋን የተሻለ ለማድረግ እንደቻለች ትናገራለች። ዩናይትድ ስቴትስ ውስጥ ያደገችው ሄልዳና በበኩሏ ከኢትዮጵያዊ ማንነቷ ጋር የበለጠ ለመቀራረብ እድል ያገኘችው የየል ዩኒቨርሲቲን ከተቀላቀለች በኋላ እንደሆነ ታስታውሳለች።
That was a really big thing for me when applying to college. I know academics is obviously important, but for me
በማመለከትበት ጊዜ ደጋፊ ማህበረሰብ ማግኘት ለኔ ወሳኝ ነበር። አርካንሳስ ውስጥ ሳድግ ከባህሌ ጋር የነበረኝ ቁርኝት የተወሰነ ስለነበር ከማንነቴ ውስጥ ግዙፉ ክፍል እንደጎደለ ይሰማኝ ነበር። በየል ዩኒቨርሲቲ የሚገኘው የኢትዮጵያ ተማሪዎች ማህበር ባለፉት 2 አመታት ውስጥ ለኔ ግሩም ማህበረሰብ ሆኖልኛል። ከሌሎች ትምህርት ቤቶች ጋር ሲወዳደር አባላቱ አነስተኛ ቢሆኑም በዚህ ሀገር የተወለዱና ዓለም አቀፍ የኢትዮጵያና ኤርትራ መሰረት ያላቸውን ተማሪዎች አካቷል። የባህላዊ ምግብ ማብሰል ውድድርን፣ የአዲስ አመት በዓልን የመሳሰሉ የተለያዩ ዝግጅቶችን እናዘጋጃለን። በኢትዮጵያውያን ባህላዊ ውዝዋዜ ላይ የሚያተኩር ደስታ የተባለ የውዝዋዜ ቡድንም አለን። በዚህ ቡድን አማካኝነት የተለያዩ ብሔረሰቦችን ጭፈራ ተምሬያለሁ። ብዙ ጓደኞቼ እኔን ለማገዝ በአማርኛ ስለሚያናግሩኝ አማርኛዬንም ቀስ በቀስ አሻሽያለሁ።
የዩኒቨርሲቲን የመሰሉ የሚቀበሏቸው ተማሪዎች እጅግ ጥቂት በሆኑባቸው የትምህርት ተቋማት ውስጥ ተቀባይነትን ለማግኘት ጥብቅ የማጣሪያ ሂደትን ማለፍ ይጠይቃል። ለመሆኑ መሰል የትምህርት ተቋማትን መቀላቀል የሚሹ ወጣቶች ምን ሊያደርጉ ይገባል? ምርአት ሰማ፦
በመጀመሪያ ያው ትንሽ ያስቸግራል እውነት ነው፣ ግን ትምህርት ቤቱም ማህበረሰቡም ብዙ ጊዜ እንደዚህ አይነት ኦፖርቹኒቲዎች እንዳሉ አያሳውቁም። ለዛ በተቻለ አቅም ከውጭ እንደዚህ አይነት ነገር ፍላጎት የሚኖርን ከሆነ ጉግልም አሁን በጣም የተስፋፋ ነገር ነው። በደንብ ሰርች ማድረግ፣ ዩኒቨርሲቲዎቹን ማወቅ፣ ምን አይነት ነገር እንደሚፈልጉ፣ ምን አይነት ሚሽን እንዳላቸው፣ ምን አይነት ኮር ቫሊዩ እንዳላቸው መረዳት እና እነዚህ አይነት ነገሮችን ሞር አፕላይ በሚያደርጉበት ጊዜ እንዲጠቀሟቸው ማድረግ ነው የመጀመሪያው ነገር። ሁለተኛው ደግሞ እርዳታ መጠየቅ። ምንም ማለት አለ ያው ትንሽ ይከብዳል እንደ ኢትዮጵያኖች፣ ግን አንድ ሰው የምትፈልግበት ደረጃ ጋር ካለ እና እንደ አጋጣሚ የሆነ ከዛ ሰው ጋር ኮኔክት የምታደርግበት እድል ከተፈጠረ ኢቨን ባይፈጠር ራሱ ኮኔክሽኑን ለመፍጠር መሞከር በጣም ኢምፖርታንት ነው ብዬ አስባለሁ። እኔ አሁን በጣም ብዙ ተማሪዎች በዚህ አጋጣሚ ሪች አውት ያደርጉኛል። ድሮ መማርበት የነበረበት ቦታም ሊሆን ይችላል፣ ከዛም ውጭ ሊሆን ይችላል። በአብዛኛው አዲስ አበባ ውስጥ ያሉ ተማሪዎች በተለይ ሪቻት ያደርጉኛል ስለ እንደዚህ አይነት ነገር እና ማንም ሰው እኔም ተረድቼ ነው እዚህ የደረስኩት ሰው መርዳቱን እፈልገዋለሁ። ለዛ ሰው ሁሉ ጥሩ ኦፕን የሆነ ማይንድ አለው ብዬ ነው ማስበው። ለዛ ሁሌም ቢሆን እርዳታ መጠየቁ ጥሩ ነው። ሲቀጥል ደግሞ ዩቲዩብ በጣም አሁን ኢሴ ምናምን ሲጻፍ በጣም የሚቸገሩት ተማሪዎች ያው የጽህፈት ክህሎታቸው ላይ ነው። ያው በሌላም ቋንቋ በእንግሊዝኛም ስለሆነ አፕሊኬሽኑ የሚሆነው ትንሽ ይቸገራሉ እና ያንን ነገር ለማዳበር ዩቲዩብ ቪዲዮዎች ላይ ፍሪ የሰሩትን ሰዎች ከዚህ በፊት ያጋራሉ የጻፏቸውን ኢሴዎች እና እነሱ ነገሮች በጣም መጠቀም እነሱን ፕላትፎርሞች ሞር ወደዛ ጊር ፎከስ እንዲያደርግ ማረግ ጥሩ ይመስለኛል።
ኤልዳና በበኩሏ አመልካቾች ወደ ዩኒቨርሲቲው በሚልኩት ማመልከቻ ውስጥ ሊያካትቱት ስለሚገባው ጉዳይ ቀጣዩን ታክላለች።
ለዚህም ሆነ ለሌሎች የአይቪ ሊግ ዩኒቨርሲቲዎች የሚያመለክቱ በሚሊዮኖች የሚቆጠሩ ሰዎች ተመሳሳይ ታሪኮችን ይልካሉ። እኔ ግን የእያንዳንዱን ሰው ታሪክ ልዩ የሚያደርጉ መለያ ባህሪያት አሉ ብዬ አምናለሁ። የማመልከቻ ሀተታዬን በምጽፍበት ጊዜ ልዩ በሚያደርገኝ ነጥብ ላይ ነበር ያተኮርኩት። አንድ የቤተሰቤ አባል በእያንዳንዱ ትንሽ ነገር ውስጥ ልዩ የሚያደርጉ ጉዳዮች እንዳሉ አስታውሶኛል። ለምሳሌ በአስራዎቹ ዕድሜ ውስጥ ከቤተሰቦቼ ጋር ከስፍራ ስፍራ በመዘዋወር ኖሬ ነበር። መጀመሪያ ላይ ይህን እንደተለመደ ተሞክሮ ቆጥሬው ነበር። ነገር ግን ይህ ሁኔታ ለሌሎች ትምህርት ቤት ስርዓቶች ራሴን በማደራጀትና ለትምህርት ቅድሚያ በመስጠት ረገድ ምን አይነት ተጽዕኖ እንዳሳደረብኝ ማጋራት በመቻሌ ከሌሎች አመልካቾች ጎልቼ እንደወጣ ረድቶኛል።
ሁለቱም የየል ዩኒቨርሲቲ ተማሪዎች የጀመሯቸውን ትምህርቶች በብቃት በማጠናቀቅ የሕክምና ትምህርታቸውን ለመቀጠል ህልም ሰንቀዋል። ታታሪነትና ለሚገጥሙ መሰናክሎች እጅ ያለመስጠት ከፍተኛ ፉክክር ባለባቸው የአሜሪካ የትምህርት ተቋማት ውስጥም ለመልካም ደረጃ የሚያደርሱ ለመሆናቸው የሁለቱ ወጣቶች ልምድ አስተዋሽ ይመስላል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። የአሜሪካ ድምፅ ስርጭት ይቀጥላል። በመቀጠል ስመኝሽ የቆየ በግጭት አፈታቶች ሂደት ውስጥ በመሳተፍ ባደገችበት አካባቢ ዘላቂ ሰላም ሊሰፍን የሚችልበትን መንገድ በማፈላለግ ላይ የምትገኝ ወጣትን ታስታውቀናለች።
ፋጡማ አህመድ ተወልዳ ያደገችው በአፋር ክልል ከሰመራ ከተማ በ10 ኪሎ ሜትር ርቀት ላይ በምትገኘው ዱብቲ ከተማ ነው። በፌዴራል መንግስትና በህወሓት መካከል የተቀሰቀሰው ጦርነት ወደ አጎራባቾቹ የአፋርና የአማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች።
በጦርነት የተጎዱ አካባቢዎች ያው በስራ ጉዳይም እንዲሁም በተለያዩ አጋጣሚዎች ሂጅ ለማየት ሞክሬ ነበር እና በጣም እዛ አካባቢ ያለው ሁኔታ በጣም ያሳዝናል። ማለት እኔ በሄድኩበት ጊዜ ምንም አይነት ሰርቪስ አልነበረም። እዛ አካባቢ ትምህርትም፣ ውሃም፣ ጤናም የተለያየ ሰርቪስ ገና ሪሰት ላይ አልሆኑም ነበር እኔ በሄድኩበት ሰዓት እና በጣም ጉዳት ውስጥ ነበሩ። ኢቨን ኢሞሽናሊ ለራሱ እዛው አካባቢ ሰው ኢሞሽናሊ ሜንታሊ የስነ ልቦና ትልቅ ጉዳት ደርሶባቸው ነበር። እንዲሁም አካላዊ ጉዳት ደርሶባቸው አይቻለው። ሴቶች፣ ህጻናቶች፣ እዛ አካባቢ የሚኖሩ የተለያዩ የማህበረሰብ ክፍሎች አካላዊ ጉዳት ደርሶባቸው ተመልክቻለው።
የ26 ዓመቷ ፋጡማ እንደምትለው ከሰሜን ኢትዮጵያው ጦርነት በተጨማሪ በአፋርና በሶማሌ አዋሳኝ አካባቢዎች በተደጋጋሚ የሚደርሱ ግጭቶች ያደረሷቸው ውድመቶች በተለይ በወጣቱ ላይ ያደረሰው አካላዊና ስነ ልቦናዊ ጉዳት ከፍተኛ ነው።
ደግሞ ጦርነት ያለበት አካባቢ ላይ ስትኖሪ በጣም ብዙ ጉዳቶች አሉ። መጀመሪያ ያው አንሰርቴኒቲ ያለው ማለት ያ ማለት ነገ ወር ከነገ ወዲያ ምን ይገጥመኛል ብሎ ማሰብ፣ እርግጠኛ ለመሆን ወደ ልማትና ራስን ወደ ማብቃት ከመሄድ ይልቅ ወደ ጦርነት መሳተፍም ሊኖርብሽ ይችላል። ያው ኤሪያሽ ላይ እስካለ ድረስ ወደሽም ሆነ ተገደሽ ወደ ጦርነት ልትገቢ ትችያለሽ። እንዲሁም ደግሞ በዛ ጦርነት ሰለባ ልትሆኝ ትችያለሽ። ሳታስቢ ሞሮቨር ደግሞ ወጣት እንዲሁም ደግሞ ሴት ስትሆኚ በጦርነቱ የመጎዳትሽ ድግሪው በጣም ከፍ ይላል እና በጣም ጉዳት ያስከትላል።
ፋጡማ በተደጋጋሚ ከሚከሰቱ ግጭቶችና የፖለቲካ አለመረጋጋቶች በተጨማሪ በተፈጥሮ አደጋዎች ምክንያት ለተደጋጋሚ ድርቅ በምትጋለጠው የአፋር ክልል ውስጥ ማደጓ የፈጠረባትንም ጫና ትገልጻለች።
በጦርነት ምክንያት ቤተሰብ ያው አንቺን ትምህርት ላይ እንድትውይለት ወይም ደግሞ እዛ ጅጅጋ ዩኒቨርሲቲ በሰላም ገብቼ እንደማር በማለት የተለያዩ ወጪዎች ላይ ይዳረግ ነበር። ለምሳሌ ፕሌን ትኬት መቁረጥ ሊሆን ይችላል፣ ሰላም ስላልነበረው ኤሪያው ማለት ነው። ሞሮቨር ያው ኮንፍሊክት ስንል ያው አፋር ክልል የሰሜን ኮንፍሊክትም ነበር፣ እንዲሁም ደግሞ ሶማሌ ክልሎች ጋር በተለያዩ አጋጣሚዎች የተለያዩ ኮንፍሊክቶች ነበር እና ያው ወደ አዲስ አበባ የሚሄደው መንገድ በጣም ለብዙ ሰዓት ዝግ ነበር እና
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ብርሃን ኃይሉ አብረናችሁ ቆይተናል። ዋና አዘጋጃችን ጽዮን ግርማ ናት። መልካም ምሽት ይሁንላችሁ። Thank you.